Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 1 2008 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
እንደምናመሽታችኋል አድማጮቻችን። የዚህ ምሽት አስተናጋጆቻችሁ እኔ አዲሱ አበበና
እኔም ሰሎሞን አባተ ነን።
ኦሮሚያም ሆነ በሌሎች የአገሪቱ ክልሎች ለተፈጠረው የሕዝብ ቅሬታ መንግሥታቸውና ፓርቲያቸው ሙሉ ኃላፊነት እንደሚወስዱ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አስታወቁ።
ባለፈው እንደተባለው ለተከበረው ምክር ቤት ማብራሪያ ሰጥቻለሁ። በዛሬውም ሪፖርቴ ውስጥ ለማካተት ሞክሬያለሁ። የዚህ ጉዳይ አሁንም ደጋግመንም የምንለው ሌላ አካል ላይ ጣት ከመቀሰር ይልቅ ችግሩ የራሳችን እንደሆነ አሁንም አስምረን መሄድ አለብን።
በአብይ ርዕስ ዘገባ አለን። አርዕስተ ዜናውን አዲሱ ያሰማናል።
ሕገ ወጥ ናቸው የተባሉ 23 ኢትዮጵያውያን ናይሮቢ ውስጥ ታስረው ይገኛሉ። ዓለም አቀፍ የምግብ ስብሰባ ለመካፈል የሄዱ ኢትዮጵያውያን ዱባይ ውስጥ ታሰሩ። ፕሬዚዳንት ባራክ ኦባማ የካናዳውን ጠቅላይ ሚኒስትር ባናገሩበት ወቅት የኢትዮጵያን ድርቅ በተመለከተ ንግግር ሰጥተዋል። በመጽሔት ይዘገብበታል። ዜናው ይህን ይመስላል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በሕገ ወጥ መንገድ ወደ ኬንያ ገብተዋል የተባሉ 23 ኢትዮጵያውያን ከዋና ከተማይቱ ናይሮቢ በስተ ሰሜን በሚገኝ ካዋ ወስት በሚባል ስፍራ ተይዘው ታስረዋል። የናይሮቢ ሪፖርተራችን ገልሞ ዳዊት ማምሻውን በላከው ዘገባ እንደጠቆመው ኢትዮጵያውያኑ ወደ ኬንያ የገቡት በቅርቡ ሲሆን የወሰዳቸው ሰውም ወደዚያ ያስገባቸው ስራ እንደሚያስቀጥራቸው ነግሯቸው ነበረ። ለፖሊስ በሰጡት ቃለ መሰረት የናይሮቢው ሪፖርተራችን እንዳልነው ገልሞ ዳዊት ዝርዝሩን ልኮልናል።
የገዢው ፓርቲ ኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ
አይት አይደለም።
ክቡራትና ክቡራን አድማጮች ይህ ዘገባ እንደተስተካከለ እንመለስበታለን። ወደ ተከታዩ ዜና አልፋለሁ። ዱባይ ይካሄድ በነበረ አንድ ዓለም አቀፍ የምግብ ስብሰባ ላይ ለመካፈል ሄደው የነበሩ ሰባት ኢትዮጵያውያን ታግተው ከሀገር እንዳይወጡ መደረጋቸው ታወቀ። ኢትዮጵያውያኑን ያስያዟቸው ሰው የተበላሸ ስጋ በመላክ ውል አፍርሰዋል በሚል ሰበብ እንደሆነ የኢትዮጵያ ስጋ አምራቾች ማኅበር ይፋ አድርጓል። መንግሥት በከፍተኛ ደረጃ በጉዳዩ እንዲገባም ጠይቋል። ዝርዝሩን በመጽሔት እንመለስበታለን። አሁን ቀደም ሲል ወዳሰማናችሁ በኬንያ ወደ ታሰሩ 23 ኢትዮጵያውያን ዘገባ እናልፋለን። ከናይሮቢ የላከልን ዘገባውን ገልሞ ዳዊት ነው።
ቁጥራቸው 23 የሚሆኑ በህገወጥ መንገድ ወደ ኬንያ የገቡ ኢትዮጵያውያን በትላንትናው ዕለት ከናይሮቢ በስተሰሜን ካዋ ዌስት በሚባል ቦታ በፖሊስ ቁጥጥር ስር ዋሉ። ኢትዮጵያውያኑ ወደ ኬንያ የገቡት በቅርቡ እንደሆነና ያመጣቸውም ግለሰብ ስራ ለማስቀጠር መሆኑን ለፖሊስ በሰጡት ቃል ተናግሯል። ያስጠለላቸው ግለሰብ ማንነት ለጊዜው ያልታወቀ ሲሆን የአካባቢው ነዋሪዎች ግን በዚህ ሳምንት ማክሰኞ ዕለት ተገደለ በተባለው የሞተር ብስክሌት አሽከርካሪ ግድያ የኢትዮጵያውያኑ እጅ አለበት በማለት የጥቃት እርምጃ ሊያደርሱባቸው ነበር። በዚህ ምክንያትም ነዋሪዎቹ በአካባቢው ከነበረው የፖሊስ ኃይል ጋር የተጋጩ ሲሆን የኬንያ ፖሊስም በጊዜው ሁኔታውን ለመቆጣጠር የማስጠንቀቂያ ተኩስ ተኩሷል። ኢትዮጵያውያኑ በናይሮቢ ካዋ ዌስት ከተያዙ በኋላ ወደ ኪያሙምቢ ፖሊስ ጣቢያ የተወሰዱ ሲሆን ወዲያውም በህገ ወጥ መንገድ ወደ ኬንያ ገብታቸዋል የሚል ክስ ተመስርቶባቸዋል። ትላንት ከሰዓት በኋላም በኪያምቡ ግዛት ፍርድ ቤት ቢቀርቡም ማንነታቸውን የሚያሳይ በቂ ማስረጃ ስለሌለና የኬንያ ኢሚግሬሽን ጉዳይ ጽህፈት ቤት ተወካይም ባለመገኘታቸው ችሎቱ ለሚመጣው ረቡዕ ቀነ ቀጠሮ ሰጥተዋል። ኢትዮጵያውያኑ ሞተ በተባለው ግለሰብ ግድያ ውስጥ እጃቸው አለበት ወይ ብለን የኪያምቡ ግዛት ፖሊስ ምክትል ኃላፊ የሆኑትን ኦፊሰር ጆን ስተንሊ አምቢላን ጠይቀን ነበር።
ያ እንግዲህ ምርመራ እየተካሄደበት ያለ ጉዳይ ነው። በዚህ ወንጀል ውስጥ የእነርሱ እጅ የለበትም። እነርሱ እንደተሳተፉበት የሚያሳይም ምንም አይነት መረጃ የለም።
እንደ ኦፊሰር ሊያም ቢላ ኢትዮጵያውያኑ በትላንትናው ዕለት ፍርድ ቤት ቀርቦ ከ23ቱ ኢትዮጵያውያን አንደኛው ህጋዊ የጉዞ ሰነድ ወይም ፓስፖርት በማሳየቱ በነጻ ሲፈታ፣ ሌሎቹ 22 ግን መታወቂያ ስለሌላቸው ወደ ኬንያ የገባችሁት በህገወጥ መንገድ ነው የሚል ክስ ተመስርቶባቸዋል። በጉዳዩ ላይም ብይን ለመስጠት ችሎቱ የሳምንት ቀጠሮ ሰጥቷል። የኬንያ ኢሚግሬሽን ጉዳይ ቢሮ በመጭረቡ ሙሉ ሪፖርት ይዞ እንዲቀርብ የኢትዮጵያውያኑ ማንነት በጥልቅ እንዲጣራ ትዕዛዝ ሰጥቷል። የኬንያ ፖሊስም ሰሞኑን የሽብር ጥቃት ማስጠንቀቂያ ካስተላለፈ በኋላ በተለይ በዋና ዋና የሀገሪቱ ከተሞች ውስጥ አሰሳ በማካሄድ ላይ ሲሆን በአትላንቲክና ሁለት ብቻ ከ23ቱ ኢትዮጵያውያን ውጪ ሌሎች 119 የሚሆኑ የናይጄሪያና የኢትዮጵያ ዜጎች ናይሮቢ ውስጥ ስታሬ በመባል ቦታ በፖሊስ ቁጥጥር ስር ውለዋል። የስታሬ ከባቢ ፖሊስ ጣቢያ ኦፊሰር አሊስ ካሜሊ ዘስታንዳርድ ለተባለ የኬንያ ጋዜጣ ሲናገሩ በህገወጥ መንገድ ወደ ናይሮቢ የገቡት እኚህ የናይጄሪያና የኢትዮጵያ ፍልሰተኞች ከአካባቢው ሐላፊዎች የመታወቂያ ካርድ ለመሰር ሲሞክሩ ተይዘዋል ብለዋል። ኦፊሰሯ በማከለም አንዳንዶቹ በወንጀል ስራ ላይ ሲሳተፉ ሚስተዋላል ሲሉ አስረድተዋል። ካዋዌስ የተያዙት ኢትዮጵያውያን በመጪው አርብ ፍርድ ቤት እስኪቀርቡ ድረስ በናይሮቢ ኢንዱስትሪያል ኤሪያ በሚባል ቦታ በሚገኘው ሪማንድ የእስረኞች ማቆያ ውስጥ ይቆያሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ዩናይትድ ስቴትስ እና ካናዳ የአየር ንብረትን ለመቆጣጠር የሚያስችል አዲስ የጋራ ስምምነት ላይ መድረሳቸው ተገለጠ። ይህ ስምምነት ይፋ የሆነው ፕሬዚዳንት ባራክ ኦባማ የካናዳውን ጠቅላይ ሚኒስትር ጀስቲን ትሩዶን በተቀበሉበትና ለእንግዳው ክብር በተካሄደ የራት ግብዣ ላይ መሆኑ ታውቋል። ይህ የአሁኑ የካናዳው ጠቅላይ ሚኒስትር ትሩዶ የዋይት ሀውስ ጉብኝት ለጥቂት ጊዜ ሻክሮ የቆየውን የዋሽንግተንንና የኦታዋን ግንኙነት ያለሳልሰዋል ተብሎ ይጠበቃል። በዚህ ወቅት ሁለቱ መሪዎች ባደረጉት የፈረቃ ንግግር በተለይ ፕሬዚዳንት ኦባማ በተናገሩት ቃል የኢትዮጵያን ድርቅ በሚመለከት ይህን ብለዋል።
Finally, our shared values, our commitment to human development and dignity of all people continue to guide our work as global partners.
በመጨረሻም በመንጋራቸው መተከላዊ እምነቶች ላይ በማትኮር ለሰባዊ ፍጡር እድገትና ለሰው ልጆች ክብር ላለን ቁርጠኛ እምነት እንደ ዓለም አቀፍ ወዳጆች ስራችንን እንቀጥላለን። በዓለም አቀፍ የጤና ጥበቃ ደህንነት አጀንዳ ተላላፊ በሽታዎች ተዛማች ሆነው ብዙ ህዝብ ላይ አደጋ እንዳያደርሱ ጥረታችንን እየቀጠልን ነው። ከ50 ዓመታት ወዲህ የከፋው ነው የሚባለው ድርቅ በኢትዮጵያ ያስከተለውን የምግብ እጥረት ለመርዳት አስቸኳይ እርምጃ ወስደናል። ዛሬ ባለቤቶቻችን ሚሼልና ሶሬ በዓለም ዙሪያ ለወጣቶች ትምህርት በተለይም ለሴቶች ልጆች ትምህርትና ጤና የሚያበረክቱትን አስተዋጽኦ ለመቀጠል ቃል ገብተዋል። እንዲሁም የእኛ አጋር በመሆን ከሰሃራ በታች ያሉ የአፍሪካ ሀገሮች የኤሌክትሪክ ኃይል እንዲያገኙ የጀመርነውን ሥራ የፓወር አፍሪካ ኢኒሼቲቭ ካናዳ ለመርዳትና የአህጉሪቱን ህዝብ ከድህነት ለማውጣት እንደምታግዝ ገልጻለች።
አመሰግናለሁ ሰለሞን። አድማጮቻችን፣ የካናዳው ጠቅላይ ሚኒስትርና የአሜሪካው ፕሬዚዳንት ኦባማ ባካሄዱት ንግግር በተለይም የአየር ንብረትን የተመለከተ ስምምነት የጋራ ስምምነት ደርሰዋልና ምናልባት ሰለሞን አንተ በዚህ ጉዳይ ላይ አንድ ዘገባ ወደፊት እንደሚኖሩ ተስፋ አረጋለሁ።
አሁን እናቀርባለን። በተለይም በአርክቲክ ክበብ አካባቢና በዚህ አካባቢ ያለው የአየር የተፈጥሮ ደህንነት ጥበቃ ጉዳይ በጣም ትልቅ ትኩረት ሰጥተው ነው ሁለቱ መሪዎች የተነጋገሩበት። ስለዚህ ዝርዝር ዘገባዎች ይኖሩናል። ወደ ተከታዩ ዘገባ እናልፋለን። የቀድሞው የዩጋንዳ ጠቅላይ ሚኒስትር አማማ ምባባዚ ፖሊሶች የጠበቃቸውን ቢሮ ሰብረው ገብተው አንዳንድ ጠቃሚ መረጃዎችን እንደወሰዱ አስታወቁ። ሚስተር ምባባዚ እንዳስታወቁት ፖሊሶቹ ከወሰዷቸው መረጃዎች መካከል በአውሮፓውያኑ የዘመን አቆጣጠር ባለፈው የካቲት 18 የተካሄደው ምርጫ የተጭበረበረ መሆኑ በምስክር የተገለጸበት ሰነድ ይገኝበታል። በዩጋንዳው ምርጫ ሚስተር ምባባዚ ከአሁኑ ፕሬዚደንት ዮዌሪ ሙሴቬኒ ጋር የምርጫ ተፎካካሪ መሆናቸው ይታወቃል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ራሱን እስላማዊ መንግስት ብሎ የሚጠራው አሸባሪ ቡድን ወታደራዊ ጦር መሪ በደረሰበት የአየር ጥቃት ክፉኛ መቁሰሉን ግን አለመሞቱን የሶሪያን ቀውስ የሚከታተለው የሰብአዊ መብት ቡድን አስታወቀ። ዋና ቢሮ ብሪታንያ ውስጥ የሆነ ይኸው የሶሪያን የሰብአዊ መብት ይዞታ የሚቆጣጠረው ቡድን በዛሬው ዕለት እንዳስታወቀው ታርካም ባትራሺቪ እንዲሁም አቡ ኦማር አል ሺሽሃኒ ወይም ኦማር ዘ ቼቼን እየተባለ የሚጠራ ይኸው የነውጠኛ ቡድን ጦር አዛዥ ጥቃቱ ከደረሰበትና ከቆሰለ በኋላ ሶሪያ ውስጥ ወደሚገኘውና የቡድኑ ዋና ይዞታ ወደሆነው ራቃ ለሕክምና ተወስዷል ተብሏል። ዩናይትድ ስቴትስ ባለሥልጣናት ግን አልሻዳዲ ውስጥ በደረሰበት የአየር ጥቃት ይሄ ጦር አዛዥ የተባለው ሳይሞት እንዳልቀረ ነው የሚናገሩት። በሌላ በኩል ደግሞ የዚሁ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን 22000 የውጭ ሀገር አባላት ስም ዝርዝር ያለበትና የተሰረቀ መሆኑ የሚነገር ፋይል ወይም ሰነድ በጀርመን ባለስልጣናት እጅ መግባቱን የጀርመን ፖሊሶች ዛሬ ሐሙስ አስታውቀዋል። የጀርመኑ አገር አስተዳደር ሚኒስትር ቶማስ ዲ ማይዚሬ በተናገሩት ቃል ፋይሎቹ የአሸባሪውን ቡድን አባላትም ሆነ ለፍርድ ሊቀርቡ የሚገባቸውን ግለሰቦች ለመለየት ይጠቅማል ብለዋል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13865 ኪሎ ሄርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 1 2008 ዓመተ ምህረት ምሽት ፕሮግራም ነው።
አንድ ወቅት ላይ የፊልሙ ኢንዱስትሪ ከፍ አለ፣ የቲያትሩ እድገት በቃ ተገታ ተብሎ ሚዲያው ሁሉ ባወራበት ዘመን ላይ ተከራካሪ ነበር። ቲያትሩ ሞተ ብላችሁ የምታወሩት እናንተ ናችሁ እንጂ ጥበቡ ሊሞት አይችልም። ይሄ አሁን አዲስ የፈነጠቀው የፊልም ራይ የሰዎችን አሳሰ ለተወሰነ ጊዜ ያህል ሊሰርቀው ይችላል። ነገር ግን ባላንስ እያደረገ ይቀጥላል። ምክንያቱም ህይወት እንደዚህ ነው የሚቀጥለው ብዬ ስከራከር ነበር።
ቲያትርን ስታነሳ የነፍስ ጥሪ። አንድ ተዋናይ ቲያትር ሲተውን ገንዘብን አእምሮ ውስጥ የሚያስገባ ከሆነ ሌላ ምርጫ ቢያስገባም የለም። በቲያትር ገቢ አንድ ተዋናይ ህይወቱን ይመራል ምናምን እኔ አይመስለኝ፣ ነፍሱን ግን ያረካል።
ሁለት ተወዳጅ ቲያትሮችን ይዞ በቅርቡ ወዲህ ወደ ዩናይትድ ስቴትስ የመጣው የቲያትር ቡድን አባላት እውቅ ተዋናዮች ቴዎድሮስ ተስፋዬና ሱራፌል ተካ ናቸው የተሰሙት። የኢትዮጵያን ቲያትር ይዞታ በሚቃኝ ወግ በሁለተኛው አጋማሽ በባህልና ህብረተሰብ ጠብቋቸው።
እስከ ምሽቱ አራት ሰዓት አብራችሁን ቆዩ የተከበራችሁ አድማጮች። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ነው የምንሸጋገረው። በቅድሚያ የዕለቱ አብይ ርዕስ ይደመጣል።
በኦሮሚያም ሆነ በሌሎች የአገሪቱ አካባቢዎች ለተፈጠረው የህዝብ ቅሬታ መንግስታቸውና ፓርቲያቸው ኃላፊነት እንደሚወስዱ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ዛሬ ለፓርላማ በሰጡት ማብራሪያ ማስታወቃቸውን ቀደም ሲል ጠቆመናል። ጠቅላይ ሚኒስትሩ ዛሬ ለፓርላማ በሰጡት ማብራሪያ ሌላ አካል ላይ ጣታቸውን እንደማይቀስሩም ተናግረዋል። ለጥያቄዎች ፈጥነን ምላሽ ባለመስጠታችን ከህዝብ ጋር ቅራኔ ውስጥ እየገባን መተናልም ብለዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኮልናል።
የገዢው ፓርቲ ኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማው ሲገኙ ደም አፋሳሽ ከሆነው የኦሮሚያ የተቃውሞ እንቅስቃሴ በኋላ ለሁለተኛ ጊዜ ነው። የዛሬው ማብራሪያቸው ግን በይዘቱ የተለየ በአቀራረቡም የተለሳለሰ ሆኖ ታይቷል። በዚህ ጉዳይ ላይ የቀረበውን ጥያቄ መመለስ የጀመሩትም መንግስታቸውና ፓርቲያቸው ሙሉ ኃላፊነት እንደሚወስዱ በመጠቆም ነው።
ባለፈው እንደተባለው ለተከበረው ምክር ቤት ማብራሪያ ሰጥቻለሁ። በዛሬውም ሪፖርቴ ውስጥ ለማካተት ሞክሬያለሁ። የዚህ ጉዳይ አሁንም ደጋግመንም የምንለው ሌላ አካል ላይ ጣት ከመቀሰር ይልቅ ችግሩ የራሳችን እንደሆነ አሁንም አስምረን መሄድ አለብን።
ኦሮሚያን ጨምሮ በአንዳንድ የአገሪቱ አካባቢዎች ወደ ግጭት ያመራውም መንግስታቸው ከህዝቡ ጋር የገባው ቅራኔ መሆኑን ጠቅላይ ሚኒስትሩ አስረድተዋል።
በእኛ ውስጥ ባለ ብልሽት ምክንያት ከጊዜ ወደ ጊዜ የህዝቡን ጥያቄዎች ፈጥኖ ምላሽ ባለመስጠት ምክንያት ከህዝብ ጋራ ቅራኔ ውስጥ እየገባን መጥተናል። ይሄ የተገባበት ቅራኔ አንዳንድ ቦታዎች ላይ ወደ ግጭት አምርቷል።
የህዝቡ ቅሬታ መነሻ የመልካም አስተዳደር ችግር መሆኑን የገለጹት ጠቅላይ ሚኒስትሩ ከዚህ ቀደም በተለያዩ ባለስልጣናት የተጠቀሰውን ሀሳብ አጠናክረዋል። ይህ ደግሞ በሁሉም የአገሪቱ አካባቢዎች ያጋጠመ ሁኔታ መሆኑን አመልክተዋል።
ኦሮሚያ ውስጥ ግጭት ስላለ ሌላ ጋር ይሄ ችግር የለም ማለት አይደለም። ከትግራይ ጀምሮ እስከ ደቡብ ጫፍ ድረስ ይሄ ችግር ያውና ተመሳሳይ ነው። የግጭትና ያለመገጨት ልዩነት ብቻ ነው። ስለዚህ ግጭቱ ባልተፈጠረበት አካባቢ ችግራችንን ቶሎ ፈተን ከህዝቡ ጋር መታረቅ፣ ግጭት በተፈጠረበት አካባቢ ደግሞ ግጭቱን አርግበን በተመሳሳይ ሁኔታ ከህዝቡ ጋር መታረቅ እንጂ ኦሮሚያ ላይ የሆነ ነገር ግጭቶች ስለተፈጠሩ የተለየ ተደርጎ መታየት የለበትም። በሁሉም አካባቢዎች የመልካም አስተዳደር ችግሮች አሉብን ብለናል።
ጠቅላይ ሚኒስትሩ በዚሁ ማብራሪያቸው በህዝቡ ውስጥ የተፈጠረው ቅሬታና የተከተሉት ተቃውሞዎች ትምህርት የተወሰደባቸው መሆኑንም ተናግረዋል። ያንን ለማስተካከል እንደሚሰራም አስታውቀዋል።
ከዚህ የምንማረው ትምህርት ካሁን በኋላ አርሶ አደራችንም ሆነ የከተማ ነዋሪ የነቃ ስለሆነ በትከሻው ላይ ተጣብቆ መኖር አይቻልም። ሚስተካከሉ ጉዳዮችን ፈጥነን ማስተካከል አለብን። ችግሩ የኛ ነው ብሎ መውሰድ ነው። ይሄ በሚሆንበት ጊዜ ሌሎች የተለያየ ሙከራ የሚያደርጉ አካላት እንደሚከስሙ ምንም ጥያቄ የለው። እድል ያገኙት ድሮም ቢሆን የሚፋፉት በእኛ ችግር ላይ እየተመገቡ ነው። ስለዚህ አሁን ዋናው ጉዳይ በገዢው ፓርቲ ውስጥ በኢህአደግም በአባል ድርጅቶችም ውስጥ በታዳጊ ክልሎች አጋር ድርጅቶችም ውስጥ ያለ የኪራይ ሰብሳቢነት፣ የሙስና፣ የብልሹ አሰራር ችግሮችን ነቅሰን ማስተካከል። ይህን በማድረግም በጥሩ ሁኔታ ስራ ለመፈጸም የሚያስችል ግንባታ ማካሄድ። ይህንን ደግሞ ለብቻችን ሳይሆን ህዝቡን በሙሉ አቅሙ በሙሉ ቀልቡ እንዲሳተፍ በማድረግ መፍታት። ይሄ ስራ ተጀምሯል፣ አጠናክረን መቀጠል። ስለዚህ ችግሩ የራሳችን ነው ብለን ወስደን መፍታት አለብን። ሌላ ምክንያት መፍጠር ማለት የውድቀት የቀዳሚው የውድቀት መንገድ ነው።
ለህዝብ ጥያቄ ፈጣን ምላሽ አለመስጠት በሌሎች አካባቢዎች ለተፈጠሩ የጸጥታ ችግሮችም ምክንያት መሆኑን ጠቅላይ ሚኒስትሩ ጠቁመዋል። በአማራ ክልል የተነሳውን የቅማንት ህዝብ የማንነት ጥያቄ በመሳሌነት በመውሰድ
የቅማንት ህዝብ የማንነት ጥያቄ በመጠየቁ ምክንያት አንዳንድ ሰዎች የዚህን ጥያቄ ኮንፊውዝ በማድረግ በፍጥነት መመለስ የሚገባውን ነገር በጥናት በመሳሰሉ ጉዳዮች አጓተውታል። እንደዛ መሆን አልነበረበትም።
ጠቅላይ ሚኒስትሩ ከዚሁ ከማንነት ጥያቄ ጋር በተያያዘ በሰጡት ማብራሪያ በወልቃይት አካባቢ የተነሳውን ጉዳይ በቀጥታ አልጠቀሱም። ኢትዮጵያ ውስጥ ያልተመለሰ የማንነት ጥያቄ የለም ሲሉ ግን ተናግረዋል። ጠቅላይ ሚኒስትር ኃይለ ማርያም ከዚህ ቀደም በሰጧቸው አስተያየቶች በኦሮሚያና በሌሎችም የአገሪቱ አካባቢዎች ለተከሰቱ ግጭቶች ተጠያቂ ያደረጉት የተለያዩ የፖለቲካ ድርጅቶችን ነው። በአገር ውስጥና በውጭ የሚንቀሳቀሱት እነዚሁ የፖለቲካ ድርጅቶች በግጭቱ እጃቸው እንዳለበት ነበር የገለጹት። በዛሬው ማብራሪያ ይሄንን በቀጥታ አልተናገሩም። ይልቁንም እርሳቸው በሚመሩት ፓርቲና መንግስት ውስጥ አሉ ባሏቸው ችግሮች ላይ አተኩረዋል። አሁን ያለው ሁኔታ ፓርቲያቸው ኢህአዴግ በየጊዜው ካጋጠሙት ፈተናዎች አንዱ መሆኑን ጠቁመዋል። እርሳቸው እንዳሉት ከ15 ዓመታት በፊት የተሐድሶ እንቅስቃሴ ሲካሄድ ከዚህ የከፋ ችግር ውስጥ ነበሩ። በዚያ ሁኔታ ውስጥ አልፈናል፣ ይሄንንም እንወጣዋለን ያሉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በፓርላማው የተገኙት የመንግስታቸውን የስድስት ወራት የአፈጻጸም ሪፖርት ለማቅረብ ነው። በሌሎች ጉዳዮች ላይ የሰጡትን ማብራሪያ በቀጣይ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድርን። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ከተጀመረ 4 ወራትን ያስቆጠረው ተቃውሞ በአንዳንድ የኦሮሚያ ከተሞች ቀጥሏል። ጃለኔ ገመዳ በምዕራብ ወለጋ ዞን ነጆ ከተማን በተመለከተ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች።
በምዕራብ ወለጋ ነጆ ከተማ ከ30 በላይ ተማሪዎች ታስረው እንደሚገኙ፣ ባለፈው ቅዳሜና እሁድም የተወሰኑት ፍርድ ቤት ቀርበው እንደነበር፣ ከቀረቡት ውስጥም ጉደቱ ገመቹና ሚልኬሳ የተባሉ 2 ተማሪዎች ህዝብን ለተቃውሞ መቀስቀስ የሚል ክስ ቀርቦባቸው የ2 ወር እስር እንደተፈረደባቸው አንድ ስማቸውን መግለጽ ያልፈለጉ ነዋሪ ለአሜሪካ ድምጽ ተናግረዋል። ነጆ ከተማ በውጥረት ውስጥ እንደሆነች የሚገልጹት እኚህ ነዋሪ ትምህርት ቤቶች በሙሉ ዝግ መሆናቸውን ገልጸው የሚፈለጉ ልጆች ካልተገኙ ቤተሰብም ጭምር እንደሚታሰር ተናግረዋል።
በአሁኑ ጊዜ በርካታ ተማሪዎች እስር ቤት ታጉረዋል። ገሚሶቹ ከከተማ የቀሩት ደግሞ ከትምህርት ቤት የተያዙ ናቸው። የሚታሰሩትም ተማሪውና ህዝቡ ጥያቄ እንዲያነሳ ሁኔታውን የምታመቻቹትና የምትቀሰቅሱት እናንተ ናችሁ በሚል ነው።
በነጆ ከተማ አለ የተባለውን ውጥረት ለማጣራት ነጆ ወረዳ ፖሊስ ኃላፊ ሳጅን ደረጀን ጠይቀናቸው ነበር።
እንዲህ አይነት ሁኔታ ከተማ ውስጥ አይታይም። ለነገሩ እኔ ከከተማው ውጪ ነው ያለሁት፣ ስለዚህ መልስ መስጠት አይቻለኝም። አጠቃላይ ሁኔታውን በተመለከተ ግን ምንም የለም።
የነጆ ከተማ መሰናዶ ትምህርት ቤት ዳይሬክተር አቶ አብርሃም ዮሐንስ በበኩላቸው 2ኛ ሴሚስተር ከተጀመረ በኋላ ትምህርት ለ2 ሳምንት ተቋርጦ የነበረ መሆኑን ጠቅሰው ከማክሰኞ ጀምሮ ግን ትምህርት በመደበኛ ሁኔታ መቀጠሉን ተናግረዋል። ተማሪዎች ከትምህርት ቤት ተወስደው አልታሰሩምም ብለዋል።
ከትምህርት ቤት ሲለቀቁና ወደ የቤቶቻቸው ሲገቡ መንገድ ላይ ይጮኋሉ። የጸጥታ አካልም በዚህ ጊዜ ይይዛቸዋል እንጂ ትምህርት ቤት ውስጥ ተይዘው አያውቁም። እንዲህ እንዳደርጉም በተሰብ ልጆቹን መምከር ይኖርበታል።
አስተያየታቸውን የሰጡት ነዋሪ ግን በዚህ አይስማሙም። ዛሬም ድረስ ነዋሪዎችም ወጣቶችም እየታሰሩ ነው ይላሉ።
ዱባይ ይካሄድ በነበረ አንድ ዓለም አቀፍ የምግብ ስብሰባ ለመካፈል ሄደው የነበሩ 7 ኢትዮጵያውያን ታግተው ከሀገር እንዳይወጡም ተደርገዋል። ኢትዮጵያውያኑን ያሳዟቸው ሰው የተበላሸ ስጋ በመላክ ውል አፍርሰዋል በሚል ሰበብ እንደሆነ የኢትዮጵያ ስጋ አምራቾች ማህበር ይፋ አድርጓል። መንግስትም በከፍተኛ ደረጃ በጉዳዩ እንዲገባ ጠይቋል። መለስካቸው አማሃ ነው ዝርዝሩን ያከው።
የኢትዮጵያ ስጋ አምራች ላኪዎች ማህበር ዛሬ ይፋ ባደረገው መግለጫ እንዳስታወቀው ከስድስት ወራት በፊት 8 የማህበሩ አባላት ቄራዎች ከተባበሩት አረብ ኤሚሬትስ ዱባይ ታሪክ አልሁዳ ከተባለ ድርጅት ባለቤት ሚስተር ሙባረክ አብደላ ጋር አንድ የንግድ ስምምነት አድርገዋል። በዚህ ስምምነት መሰረት 267 ቶን የሚሆን የበግ ስጋ ከናጥንቱ በ3 ተከታታይ ቀናት እንዲቀርቡለት ሁለቱም ወገኖች ተስማምተዋል። መግለጫው እንደሚለው ወደ 50 ቶን የሚሆን ስጋ ካለመላኩ በስተቀር ሌላው በስምምነቱ መሰረት ተከናውኗል። ይሁንና ሚስተር ሙባረክ አብደላ የተላከው ስጋ ጥራቱ የተጓደለ በመሆኑ ሙሉ በሙሉ ተቃጥሏል በማለት ገንዘባቸው እንዲመለስላቸው ደጋግመው መጠየቃቸው ታውቋል። ማህበሩ በበኩሉ ስምምነቱን መሰረት በማድረግ አዲስ አበባ መጥተው ድርድር እንዲያደርጉ ጠይቋቸዋል። ይሁንና ሚስተር ሙባረክ የመረጡት መንገድ የተለየ ነው ሲሉ የኢትዮጵያ ስጋ አምራች ላኪዎች ማህበር ፕሬዚዳንት አቶ ጌታቸው ሀጎስ ለጋዜጠኞች የሆነውን አብራርተዋል።
ስጋው እዛ ደርሷል፣ ተጎድቻለሁ፣ እንደዚህ አይነት ማካካሻ አፈልጋለሁ ቢል የሰለጠነ አካሄድ ነው። እዚህ መጥተን ተወያይተን የሚገባውን ነገር ማድረግ እንችላለን። ማህበሩና አባላቱ ከ10 ዓመት በላይ በስጋ ኤክስፖርት ላይ ያሉ ናቸው። እንዲህ አይነት ነገር እኛ ገጥሞን አያውቅም። አልፎ አልፎ የመበላሸት ነገር ይገጥማል፣ ግን በስምምነት ይፈታል። ስለዚህ ይሄ ሰውዬ ወይ መጥቶ ይሄ ነው አላለ፣ ወይ ስለተበላሸ ምንም ማረጋገጫ አላቀረበ፣ አድፍጦ ዝም ብሎ ጠብቆ ለሌላ ስራ ከመንግስት ልኡካን ጋር የሄዱ አባሎቻችንን እንዲታገቱ አድርጓል፣ ከሀገር እንዳይወጡ አድርጓል።
አቶ ጌታቸው እንዳስታወቁት ማህበሩ ይህን እርምጃ ጥብቆ ይቃወማል። ከዚያም በተረፈ ማህበሩ በራሱ ወጪ በውድ ዋጋ ጠበቃ ቀጥሮ አባላቱን ከታገቱበት ለማስወጣትና ወደ አገራቸው እንዲመለሱ ለማድረግ በጥረት ላይ እንዳለ ገልጸዋል። ይሁንና በሀገሪቱ ያለው የፍትህ ስርዓት በጣም ዳተኛ ነው። በዲፕሎማሲው መንገድ በኩልም ያለውን አማራጭ ለመጠቀም እየሞከርን ነው ሲሉ አቶ ጌታቸው ገልጸዋል።
ኢትዮጵያ ቆንስላ ከፍተኛ የሆነ ትብብር አድርጎልናል። የመሰብሰቢያ ብሳ እየሰጠ አባላቱን እየሰበሰበ እያወያየ አነጋግሯል። ግን ከአቅም በላይ ሆነ፣ ሄዶ ማስፈታት አልተቻለም። ጉዳይ ያለው ሻርጃ ነው፣ እኛ አባላት ያሉ ዱባይ ነው። እየተመላለሱ ይነጋገራሉ፣ እልባት አላገኘም። ስለዚህ ይህ ሰውዬ አላማው ውሉን ወደ ጎን ትቶ እዛ ያንን ያለውን የህግ ስርዓት ውስጥ ያለውን ክፍተት በመጠቀም አባሎቹ እንዲታገቱና እጃቸው ተጠምዝዞ ገንዘቡ እንዲወስድ ነው የፈለገው።
የስጋና ወተት ኢንዱስትሪ ልማት ተቋም ዋና ዲሬክተር አቶ ኃይለስላሴ ወረስ በበኩላቸው በውጭ ጉዳይ ሚኒስቴር በኩል የተደረገው ጥረት በተለይ ዱባይ በሚገኘው ኤምባሲ የተሰጠውን ትብብር አመስግነዋል። ይሁንና ጉዳዩ ሊሰጠው የሚገባውን ያህል ክብደት እንዳልተሰጠውና እንደተጓተተ ተናግረዋል። አሁን ግን የተለየ አቅጣጫ እንደተያዘ ደግሞ መረጃ አለኝ ይላሉ።
አሁንስ ምን እየተደረገ ነው? በሴም ላስት ሐሙስ ባለፈው መረጃዎችን እስኪ ስጡን አሉ ውጭ ጉዳይ ሚኒስትሮች፣ እዚህ ያሉት ማለት ነው። ውጭ ጉዳይ ሚኒስትር ደግሞ ያሉን የሰውየው ጋር ያደረገው ውል፣ አየር መንገድና ሰውየው ያደረገው ውል፣ አሶሴሽንና ያደረገው የሄዱትም ደግሞ ከዛ ጋር ግንኙነት እንደሌላቸው ዶኩሜንቶችን በሙሉ ለውጭ ጉዳይ ሚኒስትር አስረክብናል። ውጭ ጉዳይ ሚኒስትርም በራስ ለወየር አጥንቶ ጨርሰዋል። እኔ ትናንትና ኢንፎርሜሽን አለ ትናንትና አጥንተን ጨርሰናል። እዛ የሚያቆይባቸው ነገር የለም፣ እንፈተዋለን የሚል ሀሳብ አላቸው።
የማህበሩ ፕሬዚዳንት አቶ ጌታቸውም በአባሎቻቸው ላይ እስከ ዛሬ ተፈጽሟል ያሉትን በደል በጥብቅ አውግዘው መንግስት በጉዳዩ በከፍተኛ ደረጃ እንዲገባ ጠይቀዋል።
መንግስት በከፍተኛ ደረጃ በኤምባሲ ደረጃ ስላልተሳካ በከፍተኛ ደረጃ ኢንቮልቭ አድርጎ እነኚህ ሰዎች ወደ ሀገራቸው የሚመጡበትና ጉዳዩ በህግ የሚታይበትን መንገድ ማድረግ አለብን። የሚገባ ሰነዶችን በሙሉ አሟልተን አቅርበናል። አውተንቲኬት አስደርገን በዛ መሰረት እንግዲህ እልባት ያገኛል ብለን እናስባለን። እልባት የሚያገኘው ግን አሁንም መንግስት በከፍተኛ ደረጃ ኢንቮልቭ ሲያረግ ብቻ ነው።
ከማህበሩ በተገኘው መረጃ መሰረት የማህበሩ አባላት የሆኑት 12 ቄራዎች ወደ ተለያዩ ሀገሮች የስጋ ምርቶች የሚልኩ ቢሆንም አብዛኛውን ስጋ የሚረከቡት የዱባይ ኩባንያዎች ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ከምሽቱ 3 ሰዓት ከ25 ደቂቃ ላይ እንገኛለን። ቀደም ሲል ያላነበብናቸውን አንድ ሁለት ዜና እንዲሁም ደግሞ ዋና ዋናዎቹን ደግሜ ላሰማ። ኢራን የሚሳይል ፕሮግራሟም ሆነ በዚህ ሳምንት ያደረገችው ሙከራ ቀደም ሲል ከስድስቱ ሀያላን ጋር የደረሰችውን የኒውክሌር ስምምነት እንደማይጥስ አስታወቀች። ሰሜን ኮሪያ ዩናይትድ ስቴትስና ደቡብ ኮሪያ ለሚያካሄዱት ወታደራዊ ልምምድ አጸፋ ነው ያለችውን 2 የአጭር ርቀት ተምዘግዛጊ ሚሳይሎች ወደ ባህር መተኮሷ ተገለጠ። ከዋና ዋና ዜናዎች ቀደም ሲል ካነበብናቸው መካከል ደግሞ በህገ ወጥ መንገድ ወደ ኬንያ ገብተዋል የተባሉ 23 ኢትዮጵያውያን ከዋና ከተማይቱ ናይሮቢ በስተሰሜን ካዋ ዌስት በሚባል ስፍራ ተይዘው ታስረዋል። ዱባይ ይካሄድ በነበረ አንድ ዓለም አቀፍ የምግብ ስብሰባ ለመካፈል ሄደው የነበሩ 7 ኢትዮጵያውያን ታግተው ከሀገር እንዳይወጡ መደረጋቸው ታወቀ። ቀደም ሲል መለስካቸው እንደዘገበው ዩናይትድ ስቴትስና ካናዳ የአየር ንብረት ለመቆጣጠር የሚያስችል አዲስ የጋራ ስምምነት ደረሱ። ይህ የተደረሰው ባራክ ኦባማ ለካናዳው ጠቅላይ ሚኒስትር ትሩዶ የዋይት ሀውስ ጉብኝትና የክብር የራት ግብዣ ላይ በተገናኙበት ወቅት ነው። በዚህ ወቅት ፕሬዚዳንት ባራክ ኦባማ በኢትዮጵያ ያለውንም ድርቅ አሳሳቢነት አንስተዋል። የቀድሞው የኡጋንዳ ጠቅላይ ሚኒስትር አማማ ምባባዚ ፖሊሶች የጠበቃቸውን ቢሮ ሰብረው ሲያበቁ አንዳንድ ጠቃሚ መረጃዎችን ይልቁንም እንደ አውሮፓ አቆጣጠር የካቲት 18 ቀን የተካሄደው ምርጫ የተጭበረበረ መሆኑ በምስክር የተገለጠበት ዶክመንት ወይም ፋይል ይገኝበታል ብለዋል። ራሱን እስላማዊ መንግስት ብሎ የሚጠራው አሸባሪ ቡድን ወታደራዊ ጦር መሪ በደረሰበት የአየር ጥቃት ክፉኛ ቆስሏል፣ ግን አልሞተም ተባለ። ዩናይትድ ስቴትስ ባለስልጣናት በበኩላቸው አልሻዳዲ ውስጥ በደረሰበት የአየር ጥቃት ሳይሞት እንዳልቀረ ነው የሚናገሩት። በሌላ በኩል የዚሁ ራሱን እስላማዊ መንግስት የሚለው ቡድን 22,000 የውጭ አገር አባላት ስም ዝርዝር ያለበት እና የተሰረቀ ነው የተባለ ፋይል ለጀርመን ባለስልጣናት መድረሱ ታወቀ። ዋና ዋና ዜናው በዚሁ አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እስከ ምሽቱ 4 ሰዓት አብረን እንቆያለን። ለየት ያለ አንድ ቅንብር አለን። አሁን ኮንሶ ወረዳ መሆኑ ቀርቶ ዞን እንዲሆን ከ55,000 በላይ ሰው ፊርማ አሰባስበው በሕዝብ በተመረጡ 12 የኮሚቴ አባላት ወደ ኪነት ጥያቄ ቢያቀርቡም የባህል አባታችንን ጨምሮ ወደ 200 ሰዎች እንደታሰሩብን ከኮሚቴው አባላት ነኝ ያሉ አንዱ አቶ ገመቹ ገንፌ ገለጡ። ጽዮን ግርማ ነች አቶ ገመቹ ገልፌን ያነጋገረችው። አቶ ገመቹ ማን እንደታሰረባቸው በማብራራት ነው የሚጀምሩት።
የታሰሩት አቶ ገላ ገዛሀኝ ይባላሉ። የኮንሶ የባህል አባት ናቸው። በይበልጥ ደግሞ አንድ ጎሳን በበላይነት የሚመሩ ሆኖ ነገር ግን እሳቸው ውክልና አጠቃላይ የኮንሶ ጎሳዎች ጭምር የሚወክል ነው። በግጭት ጊዜም በሰላም ጊዜም ነገሮችን ሰላማዊ ለማድረግ የሚሰሩ ናቸው። ህዝብም አመኔታ የጣለባቸው ሰው ናቸው። ነው የታሰሩት።
መቼ ነው የታሰሩት?
አርብ ዕለት ከሰዓት በኋላ እሳቸው ከቤት ታፍኖ ነው የተያዙት። ሲያዙ ለስብሰባ እንፈልገታለን ብለው ነው ከቤት ያወጡት። ለጥያቄ ነው የምንፈልገት። ከዛ እንደዛ ከሆነ ስንቅን ይዤ ብወጣ ብለው ሁሉ ጠይቆ ነበር። ነገር ግን ምንም ይመለሳሉ ችግር የለም ብለው ነው አፍናቸው ይዘው ቀጥታ ከተማውን አቋርጠው ወደ 40 ምንጭ ፖሊስ ጣቢያ ነው ያስገቧቸው። ፖሊስ ጣቢያ ሲያስገቧቸው የባህል እቃቸውን ከእጃቸው ላይ ከጭንቅላታቸው ላይ ያደረጉትን የባህል እቃ ሙሉ በሙሉ እንደገፈፏቸው ነው ተረዳ ነው።
የታሰሩበትን ምክንያት አውቃችኋል?
ያው የኮሚቴ ተወካይ ስለሆኑ ይህንን ጥያቄ ለፌዴራል መንግስትን በምናቀርብበት ለክልል መንግስትን በምናቀርብበት ጊዜ ኮሚቴውን በመወከል ሲመላለሱ ነበር። እንደገና ደግሞ ተጀመረው ሰላማዊ የሆነ የህዝብ ጥያቄ በሰላማዊ መንገድ እንዲሄድ መንግስትም ትልቅ አደራ ጥሎባቸው እየነበረና ህዝብን በዚህ ሁኔታ በሰላም እንዲሄድ ሲያስተባብሩ ስለነበር ጥያቄ ደግሞ እልባት እንዳገኝ ባደረጉት ጥረት የክልሉ መንግስትና የዞኑ መንግስት ጥያቄውን መጠየቅ ስላልወደደ ነው ያሰሯቸው።
ፍርድ ቤት አልቀረቡም?
በአምስተኛ ቀን ፍርድ ቤት ቀርበዋል። ፍርድ ቤት ከቀረቡ በኋላ እንደገና ተጨማሪ የ12 ቀን ቀጠሮ ተጠይቆባቸው እስር ቤት ነው ያሉት።
የጊዜ ቀጠሮ ሲጠየቅ ምን ምክንያት ቀረበባቸው?
ከእሳቸው ጋር ያሉ ብዙ ሰዎች ገና ለእስር ስለሚፈለጉ እነዚህ ሰዎች ጭምረን ወደ እነሱ ስለምናመጣ፣ እንደገና ደግሞ ብዙ የፈጸሙት ወንጀል ስላለ ይህንን ወንጀል እስከምናጣራ ድረስ መረጃ ያጠፉብናል በማለት ነው ቀነ ቀጠሮ የተጠየቀባቸው። እሳቸው መታሰር ይበልጥ የኮንሶን ህዝብ አላስቆጣም። የኮንሶን ህዝብ ያስቆጣው ምንድን ነው? እሳቸውን ከያዙ በኋላ የባህል እቃ ከእጃቸው ላይ የማይወልቅ አምባር አለ፣ የባህል መሪ መሆናቸውን የሚያሳይ እንደገና ደግሞ የሚለብሱት አልባሳት፣ እነዚህ በሙሉ መገፈፉ የክልሉ መንግስት ለኮንሶ ህዝብ ያለው ንቀት እንዲሁም ደግሞ የክልሉ መንግስት ትኩረት እንደሌለው የሚያሳይ ስለሆነ ይሄ ይበልጥ የኮንሶን ህዝብ አናዷል፣ አስቆጥቶታል።
አቶ ገመቹ እንግዲህ አንድ ሰው ወደ እስር ቤት ሲገባ ያደረጋቸው ነገሮች በሙሉ እንዲያወልቅ ይጠየቃል እና ለምሳሌ ያደረጓቸው ነገሮች በተለይ ብረት ነክ ከሆኑ እንዲያወልቁ ይደረጋሉ እና ከዚህ አንጻር ሳይታችሁታል?
እሳቸው እኮ በእጃቸው ላይ የታሰረው ብረት አይደለም።
ምንድን ነው?
እንደ አምባር አለ፣ ትንሽ ወደ ፕላስቲክነት የምጠጋ ነገር ነው እንጂ ብረት ነክ ነገር አይደለም። ሰዎችን ደግሞ ሊጎዳ እንካ አይደለም፣ ስለታማ ነገር እንደዛ አይነት ነገር አይደለም።
ዋና ዋና የምትሏቸው ጥያቄዎች ምን ነበሩ?
ወል ጥያቄዎቹ የኮንሶ ህዝብ ከዚህ ቀደም በልዩ ወረዳነት ይተዳደር እንደነበር ይታወቃል። ከ2003 ዓ.ም በፊት 2003 ዓ.ም ላይ ግን የህዝቡ ሳያውቅ ህዝቡ ሳይመክርበት ሳይስማማበት በምክር ቤትም ሳጸድቆ ጥቂት የአመራሮች ግንባር ቀደም አመራሮች በተስማሙበት ብቻ የኮንሶ ህዝብ ከልዩ ወረዳነት ወደ ወረዳነት ዝቅ ብሎ ከሌሎች 4 ወረዳዎች ጋር እንዲዳበል እና ያላመነበት ዞን እንዲሆን በመደረጉ በህዝቡ ውስጥ ጥያቄ ነበር። ነገር ግን ከዛ በኋላም ቢሆን በህዝቡ ላይ የተከሰተው ልማታዊም፣ ፖለቲካዊ፣ ማህበራዊ ብዙ ቀውሶች ስለነበሩ ይሄ ህዝቡን እጅግ በጣም ስላስቆጣ በመጨረሻም ደግሞ በ3 ቀበሌያት ከነ በጀታቸው ህዝቡ አሁንም ሳያውቅና ሳይመክርበት ከልዩ ወረዳው በመቆረጡ ከዚህ የተነሳ ህዝቡ በጣም ስለተቆጣ ከዚህ ዞን ጋር መኖር አልችልም በማለት የራሱን ዞን ለመመስረት ደግሞ በቂ እና የሚያሟላ ስለሆነ በዞንነት ይደራጃለሁ የሚል ጥያቄ ነው ያቀረበው ህዝቡ።
በቅርቡ የደቡብ ክልል ፕሬዚዳንት ኮንሶ ተገኝተው ህዝቡን እንዳወያዩ ሰምተን ነበር። በዚህ ውይይት መግባባት ላይ አልተደረሰም ማለት ነው?
ከዚህ ቀደም የነበሩ አመራሮች ከሰጡት ምላሽ የተለየ ምላሽ አልሰጡም እሳቸው። ይሄ ነገሮች በጣም ተካረው ጥግ በደረሱበት ሰዓት ላይ ነው እሳቸው ከደቡብ ኦሞ ሲመለሱ ጎራ ብለው ህዝብ የሀገር ሽማግሌዎችን ህዝብ ወከላቸውን 12 ሰዎችና ከስራ ተባረው የነበሩትን የመንግስት ሰራተኞችን አሰባስቦ ነበር ያነጋገሩት። ምናልባት የተሻለው ነገር ምንድነው? ሰራተኞች ወደ ስራቸው መመለስ አለባቸው። እንደገና ደግሞ የታሰሩ ሰዎች ይፈታሉ፣ በጥያቄው መሰረት ከዚህ በኋላ ሰው መታሰር የለበትም የሚል ምላሽ ሰጥተው ጥያቄው ግን ለጊዜው አሁን ላይ አይፈቀድም የሚል ነገር ነው።
ከዚህ ጉዳይ ጋር በተያያዘ የታሰሩ ሰዎች በሙሉ ይፈታሉ ብለዋል እያሉኝ ነው። እና ሌሎች የታሰሩ ሰዎች አሉ? ምን ያህል ነው ቁጥራቸው?
ከዚህ በፊት ወደ 13 ሰዎች በጊዶሌ ደረቅ ፖሊስ ጣባ ታስረዋል። እንደገና ደግሞ ከ7 ሰዎች የሚበልጡት በወረዳው በዚሁ እንግዲህ በወረዳችን ላይ አንድ የቴክኒክ ኮሌጅ ተከፍቶ ነበር። እሱም እስር ቤቱ ነው የሆነ። በአሁኑ ጊዜ ከአመራርም በግማሽ ወገናቸው በህዝብ ውስጥ ነው፣ ግማሽ ወገን ነው እዚህ ከመንግስት ጋር ብሏቸው የወረዳን ዋና አስተዳደር ጨምሮ 5 አመራሮች ታስሯል። በዛ ላይ ደግሞ ከነጋዴም፣ ከሰራተኛም፣ ከአርሶ አደርም ከ200 በላይ ሰዎች እስር ቤት ታጉሮ ነው በአሁኑ ጊዜ ያሉት። እሳቸው በመጡበት ወቅት እስር ቤት የነበሩ ሰዎች እነዚህ ነበሩ። እነዚህ ሰዎች ይፈቱት ብሏል። ከእነዚህ ሰዎች የተፈቱት 3 ሰዎች ናቸው።
የመንግስት ስራ የለቀቁ ይመለሳሉ ያሉትስ ከዚህ ጋር ተያያዙ ስራ ይለቀቋሉ?
ስራ እየለቀቁ ሳይሆን እነሱ ስራ ስለቀቋቸው ሰዎች ነበሩ፣ ኮንትራት የነበሩ ሰራተኞችን ሰርዘዋል። ሰራተኞች ማስታወቂያ ወጥቶባቸዋል፣ ግን ብዙ ሰራተኞች ደግሞ እገዳም ተጥሎባቸዋል። ስለዚህ እነዚህ ሰዎች ሙሉ በሙሉ ወደ ስራ ይመለሱ ነበር የተባለው። የተጻፈባቸው ጽሁፍ መርዝ በውስጡ ተይዞ የተጻፈ ጽሁፍ ነበር። ዲስፕሊን ማንሳት ደብዳቤ ይሻሻልልኝ፣ የቤተ መስተዳድሩ በዚህ መንገድ አይደለም ያስቀመጠው የሚል ጥያቄ እያቀረበ ባለበት ሰዓት ላይ ነው።
ምን አይነት ደብዳቤ ነው?
ደብዳቤው ከስራ የታገዱ ሰራተኞች ወደ ስራቸው እንዲመለሱ ግዳን የማንሳት ደብዳቤ ነው። ነገር ግን ርዕሰ መስተዳድሩ በሰጡት መመሪያ መሰረት ወደ ስራቸው ተመልሳቸዋል የሚል አጠር ያለ መጽሐፍ ሲገባ የሀገር ሽማግሌዎች መጥቶ ባማለዱት ምልጃ መሰረት እንደገና ደግሞ እናንተም ጥፋተኝነታችሁን አምናችሁ በመጸጸታችሁ የሚል ደብዳቤ ነው ተጻፈ።
አሁን ኮንሶ ያለው ሁኔታ ምን ይመስላል?
ኮንሶ ባሁኑ ሁኔታ እንግዲህ በክልሉ ልዩ ኃይል በመከላከያ ሰራዊትና በፌደራል ፖሊስ ነው የተወረረው። እነዚህ አካላት ደግሞ በህዝቡ ላይ ጥይት እያዘነቡ ነው ያሉት። አስለቃሽ ጥይት እየተኮሱ ነው ያሉት። ዘረፋ አለ፣ ቅሚያ አለ፣ ምንም አይነት እንቅስቃሴ የለም። የንግድ እንቅስቃሴ ቆሟል፣ የእርሻ እንቅስቃሴ ቆሟል። ወጣቶች የሚንቀሳቀሱበት ከመቶ የሚበልጡ ሞተሮች ተቀምጠዋል። ስራ መስራት አልተቻለም። ሰው ሁሉ ወዴት እንደሚያመለክት ግራ ተጋባበት ነው። ህዝቡ በተጨንቋል። በቃ ክልክ ያለፈ መዓት ሰራዊት በህዝቡ ላይ ማፍሰስ ነው። ይሄ ሰራዊት ደግሞ እያስጨነቀ ነው ያለው። ይህ ሰራዊት እንዲነሳለት ህዝቡ በሚጮህበትና በሚጠይቅበት ጊዜ እነዚህ ህዝብን ያስመረሩና ህዝብ የተፋቸው አመራሮች የተለያየ ምክንያቶችን እየፈበረኩ ህዝብ ሰራዊቱ እዚህ እንዲቆይ ያደርጋሉ። ለምሳሌ ኦነግ እኮ ነገ በዚህ ሊገባ ኦልሬዲ ተዘጋጅቷል ይላሉ። አንዳንድ ጊዜ ደግሞ የኮንሶ የባህል አባቶች ጦርነትን አውጇል ይላሉ። የኮንሶ ወጣቶች ሊሸፍቱ ነው እያሉ የተለያየ ምክንያቶችን እየፈበረኩ ሰራዊቱ ከመነሳት ይልቅ እየጨመረ እንዲሄድና ህዝቡን እያስጨነቀ እንዲሄድ እያደረጉ ነው ያሉት በአሁኑ ወቅት።
በጣም አመሰግናለሁ። ጊዜ ውስጥ
እሺ፣ በጣም አመሰግናለሁ።
ወደ ተከታዩ ቅንብር እናልፋለን። ባህልና ማህበረሰብ ነው።
የባህል መድረክ የቲያትር ወግ ነው ዛሬ ያለው። በዋሽንግተኑ የጣይቱ ባህልና የትምህርት ማዕከል ጋባዥነት ሁለት ቲያትሮች ይዘው ወዲህ ወደ ዩናይትድ ስቴትስ ከመጡት ታዋቂ ተዋንያን ጋር የተያዘ የምሽቱ ወግ እያደገ የመጣውን የኢትዮጵያ የፊልም ኢንዱስትሪና ተጽዕኖ እንዲሁም ቲያትር ያለውን ቦታ ይመለከታል። ሙያና የዕለት ውሏቸውን ተሞክሮ በአሁኑ ወቅትም በኪነ ጥበብ ዘርፍ የሚታየውን ተጨባጭ ሁኔታ እያነሱ ከአሉላ ከበደ ጋር ይወያያሉ። ተወያዮቹ ወደ ዩናይትድ ስቴትስ ከመጡት ከስድስቱ የቡድኑ አባላት ሶስቱ እውቁ ተዋናይ እና አዘጋጅ ቴዎድሮስ ተስፋዬ እንዲሁም እውቅ ተዋናዮች ሱራፌል ተካና መለሰ ወልዱ።
ስለ ቲያትር እናውራ ፈንጠቅ ለማድረግ ያህል በአጋጣሚ በቲያትሩም በሲኒማውም ጎራ የምትሳተፉ ተዋናዮች ናችሁ። በስራዎቻችሁ የቴሌቪዥን ተከታታይ ድራማዎች ላይ የምትሳተፉ ናችሁ። በስራዎቻችሁ አድማጮች፣ ተመልካቾች ዘንድ ደርሳችኋል የማያውቋችሁ ጭምር። የቲያትርና የሲኒማ ነገር በኢትዮጵያ በተለይ ያወዛግባል ልበል? የሲኒማ ስራ ጉልበቱ፣ ተወዳጅነቱ እያደገ እየጎለበተ መምጣቱ ቲያትሩን አዳክሞታል የሚለው አዲስ አይመስለኝም፣ የቆየ ነው። በእኛም መድረክ ላይ የሙያ አጋሮቻችሁን የማነጋገር እድል ገጥሞኝ ያውቃል። እስኪ እናንተ ምልከታ ስጡን። ቲያትር ዛሬ አለ በኢትዮጵያ? ብሔራዊ ቲያትር በዚያ ግርማው፣ በዚያ ተወዳጅነቱ ሰዎች ቲያትር መጥተው ይመለከቱበታል? ምንስ አቅም እድሉ አላችሁ ቲያትር ለመስራት? ቴዲ ጀምርልን።
ጥሩ ጥያቄ ነው። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ዘመን እየጠበቁ የሚፈጠሩ የኪነ ጥበብ እድገቶች አሉ። በተለያዩ ዘርፎች ነው፣ ሙዚቃው ላይ፣ ቲያትሩ ላይ፣ ስዕሉ ላይ፣ ሁሉም ላይ ነው። እና ሁልጊዜ ይፈነጥቃል፣ አዲስ ጥበብ ይፈነጥቃል። አንድ ወቅት ላይ የሲኒማው ይሄ የሆም ቪዲዮ ነው የሚባለው፣ አክቹዋሊ ሲኒማ ልንለው አንችልም። እና የፊልሙ ኢንዱስትሪ ከፍ አለ ተብሎ የቲያትሩ እድገት በቃ ተገታ ተብሎ ሚዲያው ሁሉ ባወራበት ዘመን ላይ እኔ ተከራካሪ ነበሩ። ግን በፍጹም ቲያትር ሊሞት አይችልም። ቲያትር ሞተ ብላችሁ የምታወሩት እናንተ ናችሁ እንጂ ጥበቡ ሊሞት አይችልም። ይሄ አሁን አዲስ የፈነጠቀው የፊልም ራይ የሰዎችን አሳሰብ ለተወሰነ ጊዜ ያህል ሊሰርቀው ይችላል። ነገር ግን ባላንስ እያደረገ ይቀጥላል። ምክንያቱም ህይወት እንደዚህ ነው የሚቀጥለው ብዬ ስከራከር ነበር። እና የተወሰነ ጊዜ ላይ የእውነትም
ተዳክመ
ግን ተዳከመ ልንል የምንችለው ራስ ጓዳችንን ስናይ ነው። ለምሳሌ አራት ዓመት የተቀመጠ ቲያትርህን አስቀምጠህ ፊልም ስለወጣ ለምንድን ነው የማይዳከመው? በቃ አራት አምስት ስድስት ዓመት የተቀመጡ ቲያትሮች አሉ የማይወርዱ ማለት ነው።
አዳዲስ ቲያትሮች እንደ ልብ አይሰሩ፣
አዳዲስ ክሬት አይደረጉ። በዚህ ምክንያት ቲያትሮች ቲያትር ተመታ ብለው መንገዱን ስላገኙ ብቻ ያወሩ ሰዎች ነበሩ። ነገር ግን አሁን ባላንስ አድርጎ ቲያትር ከፍ ይታያል። የቲያትር ባለሙያዎች ባደረጉት ጥረት ቲያትር 30 ብርና 40 ብር ገብቷል። አሁን መግቢያ ዋጋው 30 ብር
አለ። ለቲያትር ሰሪዎቹም ቢያንስ የሚያካክሳቸው ትርጉም የሚሰጠው ለደራሲ።
አዎ። ነገር ግን ያው እንደዚህ አይነት ነገሮች አሉ፣ ባለሙያው አይጠቀምም። በተለያየ ሁኔታ ግን እድገቱ ከፍ እያለ ነው ቲያትር። እንደውም አሁን የድሮ ቲያትሮችንም ሪቫይቭ
መልሶ እያመጣቸው
በዚህ ነገር ላይ የሆነ በዚህ መድረክ ላይ እናወራበትም እንጂ ግን የሚነሱ ሐሳቡ ለም ሪቫይቫል ተደረገ ቲያትር ለምንድን ነው የጠፋው ደራሲ የሚለው ነገር ደግሞ ራሱን ይቻለ የሚያከራክር መንገድ ነውና ከ10 አመት በፊት ታዩ ቲያትሮች አንድ ቲያትር ከ10 አመት በኋላ ቢታይ በዛ ዘመን ላይ ያላየው ልጅ ሆነ ሰው አሁን አድጎ ያየዋል 20 አመት ሆኖ ምናምን ላይው ይችላልና ከዛ አንጻር ቲያትሮች ከ10 አመት ቆይቶ 15 አመት ቆይቶ ቢታዩ ምንም አይደለም እና በተወሰነ መልኩ የሲኒማ ኢንዱስትሪ እውነት ለመናገር ወደ ላይ የተመነጠቀበትም ወቅት ነበር እና ያቺ ይሄን አሁን ያልከውን አባባል አምጥታ ነበር። ነገር ግን አሁን ቲያትር ጥሩ እየሄደ ነው። በጥሩ ሁኔታ ይታየ ነው። ቲያትር ቤቶች ብታይ ጥሩ ተመልካች አለ። እንደውም ሆኖ የማያውቀው ነገር ማታ ማታ ቲያትር ይታየ ነው። ቅዳሜ ማታ ድሮ ቅዳሜና እሁድ ቀን ነው እንጂ ቲያትር ይታየው ማታ አይደለም። አሁን ማታ ቀን 8 ሰዓት እንደገና ማታ ቲያትር ይታያልና ይሄ ማለት ቲያትር ተመልካቹ አለ ማለት ነው። ስለዚህ ከዚህ አንጻር ነው የማይሆነው።
አንድ ነጥብ ገፋ አድርጋችሁ እንድትሄዱ ስራፊል ተቀበል ትችላለ። ብዙ ጊዜ መላልሶ የሚነሳ የሚመስለኝ ነገር አለ። ቲያትር ህይወት ዘርቶ አንተ ባለህበት ቦታው ጋር የምታየውን ታላቅነቱን ያህል የሚሰራበት ጊዜ የሚወስደው ደግሞ ለመታየት አንዴ እንደተቀረጸ ነገር መልሰ የምታጫውተው ሳይሆን በቦታውና በጊዜው ተገኝተ ድጋሚ መጫወትን ይጠይቃል። እና ቲያትር በታሪኩም እዚህም ሀገር ከመናየው አንጻር ድጎማ መጠየቁ ለዛ ስራ የሚውለው ጊዜ ጉልበት የኑሮ ሁኔታም ጭምር ተፎካካሪነቱ ሲኒማው ጠቀም ያለ ገንዘብ ሊሰጥ እንደሚችል ይገባኛል። ከዛ አንጻርስ እንደው የፈተናው ብዛት ምናልባት በዛ መንገድ ይኖር ይሆን? እናንተ የምታዩቸው
አሁን ቲያትርን ስታነሳ የነፍስ ጥሪ ነው። ነፍስህን መታረካበት ቲያትር አንድ ተዋናይ ቲያትር ሲተውን ነፍሱን ለማርካት ነው። ገንዘብን አምሮ ውስጥ የሚያስገባ ከሆነ ሌላ ምርጫ ነው።
ቢያስገባም የለም።
አዎ ቢያስገባም የለም። ቲያትር ውስጥ በቲያትር ገቢ አንድ ተዋናይ ያድጋል ወይም ደግሞ ህይወቱን ይመራል ምናምን እኔ አይመስለኝም። ነፍሱን ግን ያረካል። ነፍሱን ያስደስታል። ልፋት አለው። 6 ወር 7 ወር ልትለማመደው ትችላለህ እስኪ ሰለች ድረስ። ልክ የመጀመሪያው መድረክ ለህዝብ ያቀረብክበት ቀን ግን በቃ ነፍስ ሐሴት የምታገኝበት ነተያች እና አይለቀህም። ሙያው ጥበቡ አይለቀህም። አሁን በርካታ ቲያትሮች ይታያሉ። በርካታ ቲያትሮች እኔ እንኳ አስታውሳለሁ በሳምንት 5 ቲያትር ነበረኝ። 5 ቲያትሮች የተለያዩ ቲያትሮች እሰራለሁ በሳምንት ብሔራዊ ቲያትር በሳምንት 5 ቲያትር መስራቴ
በአንድ ሳምንት
2 ቀን ነው እረፍቴ። ሰኞና አርብ ነው ማልሰራባቸው። እነሱን እንግዲህ ደግሞ ለሌላ ለኖሮ ለሚያስፈልግ ነገር ምትሮጥባቸው ናቸው። እንደዚህ ነው ቲያትር። በዚህ ላይ ብዙ ምታጣበት ነገር አለ።
ለነገራችን ላይ ደሞዝ ከኛ ይበልጣል። እሱ 5 ቲያትር እየሰራ እኛ ምናገኘው እሱ ግማሽ ነው። እሱ አጣም ነው።
የቲያትር ቤቱ ቅጥር ስትሆን በተለይ በጣም ትጎዳለህ። እኔ ቲያትር ቤቱ ቅጥር ነበርኩና 5 ቲያትር ሰርቼ ወር ላይ ደሞዝ ነው የሚደርሰኝ። ደሞዝን ስቀበል ተጣርቶ ምናምን ምናምን 1600 ብር ይደርሰኛል። ቤት ክራይ 2800 ብር ነው የምከፍለው። አስበው።
ያው ቲያትሩ ላይ መቆየት አለብህ ቤተ ከመሄድ
ማለት እና ስለዚህ ምንድን ቲያትር ቤቱ ጋር ተወጣና ተጋባዥ ትሆናለህ። ተጋባዥ ተዋናይ ሆኜ 5ቱን ቲያትር ሰርቼ ወር ላይ ወደ 5000 ምናምን ብር ደረሰኝ። ልዩነቱን አስበው እንግዲህ። እነ ቴዲ እንግዲህ ተቀጥረው
እሺ ይበልጣል ያለ ለሱ ነው።
አዎ ግን ይሄ ሁሉ ምንም ማለት አይደለም። ያለው ልዩነት ላሳይ ነው እንጂ በአሁኑ ሰዓት 5000 ብር አገኘ 10000 ብር ኑሮውን እንግዲህ የምናውቀው እኛ ነን። ከሁሉም በላይ ግን ነፍስ ይረካል። በእውነት ነው የምልህ፣ በቃ ነፍስ ይረካል እና አይለቅህም ይሄ ሙያ ደግሞ። እና ለዚህም ነው የፈለክ ብትበደል፣ የፈለክ ነገር ቢኖርብህ፣ የፈለክ ብትኮረኮም በቃ ከጥበቡ አትወጣም።
አንድ ነሳት ቆንጆ ነጥብ አለች፣ ድጎማ የምትለው አሁን ሱራፌል ያነሳቸው ነገሮች በሙሉ አሉ። ውጭ ስትሆንና ውስጥ ስትሆን ያሉት ልዩነቶች በጥሩ መልኩ አስቀምጦታል። እኔ ተዋናይ ሆኜ መንግስት ተዋናይ ሆኜ ከውጭ መጥቶ የሚሰራው ሰውዬ 500 ብር እየተከፈለው እኩል ሌቭል ላይ ሆነን እኔ 1000 ሳገኝ ይሄኛው 5000 ሲያገኝ በጣም ልዩነቱ የሰፋ ነው። ስለዚህ ይህንን ነገር ለማጣጣም የዚች የፊልሟም ነገር ትንሽ ከፍ አለች የምትባልበትም ነገር ላመጣለህ ነው። ኢንሴንቲቭ ሲባል 10 ብር ሊደርሰው ወይ 50 ብር ሊደርሰው ይችላል። ከውጭ የመጣው ተጋባዥ ግን ለ5000 ምናምን። ለምሳሌ አሁን እኛ ከሱራፌል ጋር እንሰራል፣ እሁድ እንሰራለን። 8 ሰዓት እሰራለሁ፣ 12 ሰዓት እሰራለሁ። ወደ 1000 ምናምን ብር ይከፈለኛል ለሁለት ፐርፎርማንስ። ወደ 1300 ምናምን በሳምንት ውስጥ በአንድ ቀን ይህን ያህል አገኛል። የመንግስት ሰራተኛ ሲሆን ለቲያትር ቤቱ ስሰራ ግን ምንድን ነው የሚሆነው? በጣም ልዩነት ይኖራል። ስለዚህ ይሄንን ነገር ደግሞ ውስጥ ያለውን ተዋናይ ለማገዝ ይሄ ቲያትር ወደቀም ይባሉን ወይም ደግሞ ቲያትረኛው ተዋናዩ ተጎድቷል የሚባለውን ነገር መደጎም መቻል አለበት። መንግስት መደጎም መቻል አለበት። በቃ ጥሩ ነው። በተወሰነ መልኩ እየተደበታል። የ30 ብር መግባቱ ብሔራዊ ቲያትር አይተን 40 ብር ነው መሰለኝ። የአዲስ አበባ መስተዳድር ነው 30 ብር እና 40 ብር እና ትንሽ የተወሰነች ነገር ማለት ግን ድጎማ የምትለዋ ነገር በጣም 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 ሊሰራሻል። አሁን ይሄን ስለሌለ ተዋናዮች ተከፋፍለናል ስንል ስቴጅ ምን ይሰራልናል? ወደ ፊልሙ ብንሮጥ ይሻላል። ፊልም ብንሰራ ይሻላል። አንድ ፊልም ሰርተ አንድ አመት ወይም ሁለት አመት ወይ ሶስት አመት የምታገኘውን በኢንሴንቲቭ ወይም ምናምን የምታገኘውን በአንድ ፊልም ታገኛለህ። ስለዚህ ወዴት ነው የምታደለው ማለት ነው? ስቴጁ ላይ ካስት ልትደረግ ስር ነው ትላለህ። እባክህ አዘጋጁን ተወኝ
ማረኝ ሁሉ ትላለህ።
አዎ እባክህ ወይ የሆነ ጊዜ ሰርቻለሁ ይህንን ባትመድበኝ ይላል። ሙቪውን ይሄ ተከታታይ ድራማ ይሰራልሃል። እሱም ደግሞ የሚያዋጣ ነው። ተከታታይ ድራማ አመት ሙሉ ትሰራለህ። በአንድ ኤፒሶድ ከ1000 ብር በላይ ታገኛለህ። እንደዚህ እያለ ውጭ የምትሰራቸው ስራዎች ስለሚያደሉ ይሄ 7 ወር ምናምን የሚፈጅብህን ስራ ትያዛለህ። ስለዚህ ይሄ ከዚህ እንዳትያዝ ከዚህ ትወጣለህ ማለት ነው። ግን አሁን የጠለቀ ጀንበርን ስንሰራ እስከ ምሽቱ 6 ሰዓት ስንሰራ ነበር። ዋይ ለምንድን ነው የምንሰራ ነው? አንደኛ እንወደዋለን፣ ደግሞ ገንዘቡንም እናገኛለን። የግል እንትኖች ሰርተው ስለዚህ እዛ ጋር ድጎማ ያስፈልገዋል። ቲያትሩ የበለጠ ኦፍኮርስ ችግሮች አሉ። ለምሳሌ ድርሰት ችግር አለ። ደራሲዎች ምን መጻፍ አለባቸው? ከስቴጅ ፕሌይ በወር እየተሸራረፈ ከሚመጣለ በአንድ ጊዜ ሙቪ ሰርቶ የሚሸጠው ይመረጣል። የተወሰኑ ሰዎች ናቸው፣ ለስቴጅ ጥሩ ነገር ያላቸው ሰዎች በጣት የሚቆጠሩ ናቸው። 3-4 ሰዎች ይሆናሉ የሚጽፉት እና እነዚህ ነገሮች ስላሉ
የሚያነጋግሩ የሚያወያዩ መስሎኝ
ያሳጣሃል። አሁን ለምሳሌ እንደዚህ ቲያትር እየሰራ በርካታ የፊልም አዘጋጆች ፕሮዲውሰሮች አንተ ፊልማቸው ላይ እንድትተውል ሊፈልጉ ይችላሉ። እና ቀጠሮ ሰጥተው ያነጋግሩሃል፣ ታወራለህ፣ ውል ትይዛለህ እንደዚህ እና መጨረሻ ላይ እስኬጁል ንገረን ይሏል። ትነግራቸዋለህ እሁድ ቲያትር አለኝ፣ ቅዳሜ ቲያትር አለኝ፣ ማክሰኞ ቲያትር አለኝ ስትላቸው ፊታቸው እየተቀየረ
የለህም አንተ።
አዎ ከዛ በኋላ በቃ እንደውልልሃለን። ጠፋ 80 ሺህ ብር ወይ 100 ሺህ ብር የተዋዋልከው ስራ ይሆን? አይ እንዴት እንደሚያወጣህ ከኖሮ እንዲህ አይነት ነገሮች አሉ። ይሄንንም በመራቅ ማይሰሩ ተዋናዮች አሉ። ጥሩ ችሎታ ያላቸው ቲያትር ፐርፎርምስ ያደረጉ ጥሩ ተዋናዮች ያሉ ይሄንን ይሸሻሉ። ለምን ይታሰራሉ? ፕሮዲውሰሮቹ ደግሞ የፊልም ፕሮዲውሰሮቹ ዳይሬክተሮቹ ነጻ ተዋናይ ነው የሚፈልጉት። ውል ይዘው እንደፈለጉ ሊያሰሩት የሚችሉ ተዋናይ ነው የሚፈልጉት። እና ከዚህ አንጻር ስታየው ብዙ ተዋናዮችም እያጣን እንሄዳለን። ስለ እውነት ለመናገር አሁንም ኢትዮጵያ ውስጥ የቲያትር ተዋናዮች ጥቂት ናቸው። እጥረት አለ፣ በጣም እጥረት። አብሶ የሴት እጥረትም አለ መሰለኝ አይደለም? ብዙ ጊዜ ሴት የሴት ተዋናይት አክትረስ እጥረት አለ። የወንዱም እንደዚሁ ነው። የተለመዱ ሰዎች ናቸው።
ለአንድ አፍታ ቲያትር ቤት ያላችሁ መስሏችሁ ይሆናል አድማጮቻችን። ትክክል ነው። ተዋንያን ናቸው። አዝናንተውናል፣ አሳስቀውናል። እሁድ እኔና ሬዲዮ እኔና ሉላ ደግሞ በራዲዮ መጽሔት ይበልጥ እናጨዋወታቸዋለን። ጠብቁን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የተፈጥሮ አካባቢ ሰሎሞን ቀደም ሲል ፕሬዚዳንት ኦባማና የካናዳው ጠቅላይ ሚኒስትር ትሩዶ አንስተውታል። አንተም ልትሄድበት ነው በስፋት። ምንድን ነው ዛሬ አለ? ለማንኛውም
ዛሬ አዲሱ የምናነሳው እንግዲህ ሰሞኑን በተለይ ባለፈው ዓመት ውስጥ በአብዛኛው የዓለም ክፍል ላይ አንዣቦ ብዙ ችግር ሲያስከትል የነበረውን ኤልኒኞን ነው ነካ ነካ የምናደርገው። በተለይ ደግሞ በኢትዮጵያ ውስጥ ያለው ጫና ምንድን ነው? እነዚህን ነገሮች አንስቶ የአንድ የሚቴዎሮሎጂ ኤጀንሲ ባለስልጣን ጋብዣ አለሁኝ። ቅድም እንዳልከው ግን የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ እና የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ አሁን ዋይት ሀውስ ውስጥ እየተመካከሩ ነው ያሉት በተለያዩ የዓለማችን ጉዳዮች ላይ፣ የአካባቢው ጉዳዮች ላይ እና የክብር እራት ግብዣ አድርገውላቸው በነበረ ጊዜ ፕሬዚደንት ኦባማ ንግግር ባደረጉበት ጊዜ ሁለቱም መሪዎች ለዚህ ለተፈጥሮ አካባቢ ጥበቃ ጉዳይ ሰፊ ትኩረት ሰጥተው ነው ሲናገሩ የነበረው። በሁለቱ በራሳቸው ሀገሮች መካከል ያለውንም በዓለም አቀፍ ደረጃ ያሉ ጉዳዮችንም ነው ያነሱትና በተለይ ደግሞ ከበሽታ ጥበቃ ከበሽታዎችን ከመከላከል ጋር በሕዝብ ላይ እየደረሱ ያሉ ጉዳቶችን ከመቀነስ ጋር አንስተው ተናግረዋል። እና ፕሬዚደንት ኦባማ የኢትዮጵያንም የድርቅና የረሃብ ሁኔታ አንስተው ነበር በዚሁ ንግግራቸው ወቅት።
Through the global health security agenda, we're stepping up our efforts to prevent outbreaks of diseases from becoming epidemics. We are urgently working to help Ethiopia deal with the worst drought in half a century.
እንግዲህ እንደተባባልነው ከዚህ በፊት ዩናይትድ ስቴትስ እያደረገች ያለችው ጥረት አንዱም በሽታዎች ወደ ወረርሽኝነት ከመለወጣቸው በፊት ቀድማ የዓለም ሕዝብ ተባባሪዎች፣ አጋሮች ቀድመው ገብተው የማቆም ኃላፊነት እንዳለባቸው፣ በኢትዮጵያም ከ50 ዓመታት ወዲህ የከፋ ነው የሚባለው ድርቅ ያስከተለውን የምግብ እጥረትም አንስተው ለመርዳት አስቸኳይ እርምጃ መውሰዷን ሀገራቸው ጠቁመዋል። በነገራችን ላይ የዩናይትድ ስቴትስ ዓለም አቀፍ እርዳታ የዓለም አቀፍ ልማት አስተዳደር ዩኤስኤአይዲ ዋና አስተዳዳሪ ጌል ስሚዝም ሰሞኑን ሰጥተውት በነበረ አንድ ማብራሪያ ሀገራቸው ከ500 ሚሊዮን ዶላር በላይ ለኢትዮጵያ የድርቅ ጉዳት ማስወገጃ መስጠቷን አስታውሰው ነበረ። በውጭ ጉዳይ መስሪያ ቤት ሰጥተውት በነበረ ማብራሪያ ነው የተናገሩት። ድርቁን ለማስወገድ ግን የድርቁን ችግርና ረሃቡን ለማስወገድና ለመጋፈጥ ግን ከ1.4 ቢሊዮን ዶላር በላይ ነው የሚያስፈልገው የተባለው እንደሚታወቀው። እና ለመሆኑ በአሁኑ ጊዜ ያለው ሁኔታ ምን ይመስላል? እነዚህን ሁኔታዎች ወቅታዊውን ሁኔታ በተመለከተ አንስቼ ወደ ኢትዮጵያ ሚቴዎሮሎጂ ኤጀንሲ ደውዬ ነበረ። እንግዲህ ጓደኛችን ንጉሴ አክሊሉም አብሮኝ ነበረ። እሱም አንዳንድ ሁኔታዎችን አጫውቶኝ ነበረ።
በዚህ ጉዳይም ገባበት እንዴ?
ሰሞኑን ስላለው ሁኔታ ይጥማል መቼም እንደምታውቀው የንጉሴ አክሊሉ አቀራረብ ሁሉንም ነገር ሲል አሁን ጠይቄው ነበር። ምን ይመስላል የሰሞኑ የአየር ሁኔታ ብዬ አጫወትኩትና አብረን አነጋገርናቸው አቶ ዱላ ሻንቆ የኢትዮጵያ ሚቴዎሮሎጂ ኤጀንሲ ምክትል ዋና ዳይሬክተርን።
እኛ በጣም በቅርበት እየተከታተልን ነበረ ሁኔታውን በሙሉ እና በጊዜው መረጃዎችን በደንብ ሰጥተነዋል። ህብረተሰባችንም ተቀብሎ ያንን ስራ ላይ እያዋለ ነው። ይህም ጥሩ ነው ብዬ ነው የምገምተው። ምክንያቱም የእኛ ኢኮኖሚ የተመሰረተው ግብርና ላይ በመሆኑ ግብርና ደግሞ ከእንትን ጋር የሚያያዝ ስለሆነ ነው ማለት ነው። ጥሩ ነው ብዬ ነው የምገምተው።
አንዳንድ ሰሞኑን የሚታዩ የአየር ሁኔታ ከዝናቡ ጋር የተያያዙ ትንሽ ለውጦች ታዝቢያለሁኝ ብሎ ንጉሴ አጫውቶኝ ነበረና እስቲ ንጉሴ ላንተ ልልቀቅልህ።
ልክ ነው ሰለሞን። እንግዲህ ያው እኔና ፎዱላ እዚህ አዲስ አበባ ቅርብ ስለሆን የሰሞኑ ዝናብ ትንሽ አየል ያለ ነው። በተለይ በትናንትናው ዕለት በረዶ ቀላቅሎ የጣለ ዝናብ ነው እና ምንድን ነው እኔን የሚያስደንቀኝ አንድ ነገር አሁን ዝናቡ እንደው እንደ ድሮ እንደ ቀበሌ ራሸን በሰፈርና በመንደር በቀበሌ ቦሌ ጥሎ በረዶ ጥሎ ለምሳሌ ዳሰን ሰፈር እኛ የምናውቀው ድሮ እዛ ወደ ሰሜን መዘጋጃ መውጫው ላይ ያለው አካባቢ በረዶ ጥሎ ወንዝ ሞልቶ ተማሪዎች ወደ ትምህርት ቤት እንዳይሄዱ ያደረገበት ሁኔታ፣ ህንጻ ራሱ ተነቃንቆ ለጉዳት የደረሰበት ሁኔታ እና እንዲህ አይነት ከባድ ዝናብ እንደሚችል ቀደም ብሎ ተነግሯል። ግን ምን ያህል ይሄ ነገር በእናንተስ ጋር የተመዘገበ ነው አቶ ዱላ ለማለት ነው እኔ? አዎ፣ በጣም አሁን በከፍተኛ ደረጃ ይሄ ዝናቡ ያለው እንትን ከሰዓት በኋላ ተጠናክሮ የትነቱ በጣም ጠንካራ ነበረ። የምተነው ከመሬቱ የምተነው ትነት በጣም ጠንካራ ነበረ። እሱም ደግሞ ይሄ እንደዚህ አይነት በረዶ የሚወርደው ሰፊ ቦታ አይዝም፣ የተበታተነ ነው የሚሄ ያለው። እንደውም በከፍተኛ ደረጃ ዘንቧል። እንደዚህ አይነቶቹ ነገሮች ተከስተዋል በየቦታው ራሱ። ባለፈው ጊዜ በዚህ ቆቦ ራያ ላይም ከፍተኛ የሆነ ጥልቀት ያለው በረዶ ዘንቧል። አሁንም ዛሬ ወደዚህ ወደ ቦረና አካባቢ ጨውበር አካባቢ የሚባለው ነገር ሁሉ ዘንቧል። እንደዚህ አይነቶች ነገሮች እየዘነቡ ናቸው። በጣም 72 ሚሊሜትርም ዛሬ የዘነበበት ቦታ አለ። ስለዚህ ይሄ ያለ በጋ ውስጥ በጣም ከፍተኛ የሆነ ከደመና ክምችቱ ጋር ተነስቶ ነው እየዘነበ ያለውና የተበታተነ ነው። ተከታታይነት እና ሰፊ ቦታ የያዘ አይደለም የምናየው ማለት ነው።
72 ሚሊ ሜትር ማለት ምን ማለት እንደሆነ ትንሽ ለሰው በሚገባ መንገድ ሊያስረዱልኝ ይችላሉ አቶ ዱላ?
72 ሚሊ ሜትር ማለት ደብዙ ማለት ጥልቀቱ ማለት ወደ ታች
በአንድ ቦታ ላይ ቢጠራቀም ውሃው ማለት ነው።
ቢጠራቀም ማለት ነው። እስከዛ ከ72 ሴንቲሜትር ሚሊ ሜትር ይሄዳል ማለት ነው። ያ ደግሞ በጣም ከፍተኛ ነው ማለት ነው። ያ ነገር ማለት ነው። ለምሳሌ ቦታው አስፋልት ቢሆን ወደ ውስጥ መግባት አይችልም። ወደ አፈር ውስጥ መግባት ለማይችል በጣም ወደ ጎርፍነት ለወጣል ማለት እንደዚህ አይነቱ ነገር ማለት ነው። ዛፍ ከለል፣ ጫካ ከለል፣ ሰፋ ያለ ቦታ የሚሸፍን ሜዳ ካልሆነ ወደ ጎርፍ ሊለወጥ ይችላል ማለት ነው። ምክንያቱም የሚይዘው ነገር የለውም ማለት ነው።
ዝናቡ በድርቅ አካባቢዎች ነው የዘነበው? ይሄ አሁን የሚሉኝ የሰሞኑ የተቆራረጠም ቢሆን
አዎ፣ አሁን በጥሩ ሁኔታ ዘንቧል። አሁንም በአሁኑ ጊዜ በዚህ ከዚህ ከደቡብ ኢትዮጵያ ጀምሮ እስከ ደቡባዊ ትግራይ ድረስ ምስራቅ አማራን ይዞ መካከለኛ ኦሮሚያን፣ ደቡብን፣ እንደገና ወደ ምስራቁ ወደ ድሬዳዋ፣ ወደ ሐረር፣ ወደ ጅጅጋ ዝናቡ ዘንቧል ማለት ነው።
ይሄ አሁን እየዘነበ ያለው ሁኔታ ቅድም እንደገለጹልኝ ደራሽ ጎርፍ ወይም ተመሳሳይ አደጋ ሊያስከትል የሚችል ነው?
አይ ሁሉም ቦታ አይደለም። ይሄ ነገር ምንድን ነው? አሁን የበልግ ጊዜ ነው። የበልግ ጊዜ አሁን መጋቢት እንግዲህ ዛሬ ገብቷል። በመጋቢት ጊዜ አሁን ዘር የሚዘሩ አካባቢዎች አሉ። እንግዲህ ከእንግዲህ ማለት ነው የበልግ ዝናብ ስላለ እህላቸውን የሚዘሩ እንደውም ሌሎቹ እስከ 70-80% እጅ 80% የሚያገኙበት አካባቢዎች አሉ። ለምሳሌ ወደ ኮንሶ ወደ
ዝናብ ማለት ነው
ታች ማለት በዚህ በበልጉ ዝናብ ማለት ነው።
ይሄንን ዝናብ
ደግሞ በጣም ጠቃሚ ነው ለውሃ አቅርቦቱም ለግጦሽም። እሳት እንዳይነሳም ጫካ አካባቢ እሳት እንዳይነሳ የማረግ ነው ማለት ነው።
ድርቅ በበረታባቸው አካባቢዎች ዝናብ አለ? ለምሳሌ በምስራቅ የኢትዮጵያ ክፍሎች
አዎ አለ ዝናብ አለ። እዛ ዝናብ ነበረ። እንደውም
ሁኔታውን ይለውጠዋል አሁን እየዘነበ ያለው ዝናብ።
ይሄ ምንድን ነው የሚለውጠው? እንግዲህ ለውሃ አቅርቦቱ፣ ለሳር አቅርቦቱ፣ ለኤንቫይሮንመንቱ፣ ለአካባቢው ሁኔታ ይለውጣል ማለት ነው። ያው እንደምታውቀው እህል በአንድ ጊዜ አይዘራም፣ ጊዜ ይጠይቃል ማለት ነው። እሱ እንትኑ ማለት ነው።
አሁን የተመቸ ሁኔታ ይፈጥራል ወይ ነው ዋናው።
አመቺ ሁኔታዎችን ይፈጥራል። አመቺ ሁኔታዎችን ይፈጥራል። የመሬት የእርሻ ዝግጅትን እንትን ያደርጋል። ጥሩ ነው ማለት ነው።
ይሄ ሁኔታ የኤልኒኞን ማብቃት የሚያበስር ነው ወይስ በመሀል ላይ የተፈጠረ አጋጣሚ ነው?
አሁን እንግዲህ ኤልኒኖ የተለያዩ ተጽዕኖዎች አሉት። በእኛ ሀገር ላይ በክረምትና በበልግ ጊዜ የተለያዩ ናቸው። በበልግ ጊዜ በእኛ አካባቢ ተጽዕኖ ይሄን ያህል ወደ እርጥበት ነው የሚያደላው ማለት ነው። ኤልኒኖ የሞተ እየሄደ ያለ በሆነም አሁንም አላለቀም፣ ዜሮ አልሆነም፣ ግን አለ አሁን ያ ኤልኒኖ ኤናል ጉዳት ፖዘቲቭ ነው ማለት ነው። ፖዘቲቭ ነገር ነው ማለት ነው።
አቶ ዱላን እስቲ የሰሞኑን ሁኔታ ተንብዩልኝ ብያቸው ነበረ። ክቡራትና ክቡራን አድማጮች ይሄንን ዝግጅት እንቀጥላለን። ሰሞኑንም አቶ ዱላንም ሌሎች የአካባቢ ጥበቃ ባለስልጣናትንም ይዘንላችሁ እንመለሳለን። ለመሆኑ ዘላቂ ነው የሰሞኑ ለውጥ አቶ ዱላ? ሁኔታው እየተሻሻለ የሚሄድ ነው? መጪው ክረምትስ ምን ይመስላል? ሁለቱንም አያይዘው ይተንብዩልኝ እስቲ።
እንግዲህ ምንድነው በልጉ እንዳየነው ጥሩ የመሆን እርጥበት በበልግ አካባቢዎች ጥሩ ይሆናል ብለን ነው የገመትነው። እንደዚህ አይነት ነገር ተሰጥቷል። እርጥበቱ አለ። ይህን እርጥበት ይዘን መጠቀም መቻል አለብን። አሁንም እንደ አምናው ሊሆን የሚችል እውነታ አይደለም። እርጥበቱ አለ። አሁን
እስቲ ከቻሉ የነገን ትንበያ ያውቁት ይሆን?
ነገ ከዛሬ ይቀንሳል። ከነገ ወዲያም ቅዳሜም ያው ፀሐይ ይሆናል። እንደ ባለፈው ጊዜ የነበረ እውነት አይደለም።
ነገ ዝናብ ይኖራል?
አይ ይህን ያለ አይደለም። አይ በጣም ደካማ ነው። በቃ የተዳከመ ይመጣል ማለት ነው። ሰሞኑ የተዳከመ
ሙቀቱስ ምን ይመስላል? ዛሬ ከፍተኛው 26 ነበር መሰለኝ፣ ዝቅተኛው 13 ነው መሰለኝ።
ሙቀቱም በዛ አካባቢ ትሮፒክ ስለሆነ ይህን ያለ ልዩነት የለውም። አንድ ዲግሪ ወዳለ ወደፊት ነው የሚሄደው እንጂ ይህን
ያው ነው እዛው አካባቢ ነው
እዛ አካባቢ ነው እንጂ ለውጥ የሚያመጣም ነገር የለውም። ዝናቡም ይቀንሳል ማለት ነገ ማለት ነው።
አቶ ዱላ ሻንቆን በጣም አመሰግናለሁኝ። በድጋሚ እንግዲህ እንደተባለው እንመለሳለን።
መልካም አድማጮች፣ ከምሽቱ 3 ሰዓት እስካሁን 4 ሰዓት ያሰናዳናቸው ዝግጅቶች ተጠናቀዋል። ፕሮግራሙን የመራችልን ብርሃን ኃይሉ ነች። ምሽቱ ደግሞ ዋና አዘጋጅ ትዝታ በላቸው፣
እንደዚሁም አስተናጋጆቻችሁ ሰሎሞን አባትና
አዲሱ አበበንን አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። The Voice of America.